Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማክሰኞ ጥር 11 2013 ዓ ም ዛሬ የጥምቀት በዓል በመላው ኢትዮጵያ ተከብሮ ውሏል። ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው የተለያዩ አካባቢዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን በሰላም አደረሳችሁ። በአዲስ አበባ፣ በባህር ዳር፣ በደሴ፣ በመቀሌና እንዲሁም ሐረርና በድሬዳዋ ያለውን በዓል አከባበር በየአካባቢዎቹ ያሉ ዘጋቢዎቻችን ያስቃኙናል። ዩናይትድ ስቴትስ ለመጪው 4 ዓመታት የሚመሯትን 46ኛውን ፕሬዝዳንቷን ተመራጩን ፕሬዝዳንት ጆ ባይደንን ነገ ረቡዕ በሚካሄደው የበዓለ ሲመት ስነ ስርዓት ታከብራለች። ኮቪድ-19 የፈጠረውን የሰዎችን እንቅስቃሴና መሰባሰብ የገደበ እንዲሁም የፕሬዝዳንት ትራምፕ ደጋፊ የሆኑ ሁከተኞች በቅርቡ በዩናይትድ ስቴትስ ምክር ቤት ያደረሱትን የኃይል ጥቃት ተከትሎ የተፈጠረ የጸጥታ ስጋት በጠየቀው ጥብቅ የጸጥታ አጠባበቅ ውስጥ ስነ ስርዓቱ የሚካሄደው። በስነ ስርዓቱ ሂደት ላይ የሚያተኩር የቅድመ ግምገማ ዝግጅት ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ አካባቢዎች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታየ ነኝ። በኢትዮጵያ የትግራይ ክልል በተካሄደው ውጊያ መሃል የተጠመዱ በሺዎች የተቆጠሩ ኤርትራውያን ስደተኞች አጣዳፊ የምግብና ሌሎችም መሰረታዊ አቅርቦቶችና አገልግሎቶች ችግር ላይ መሆናቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ ቆየ ታቀርባለች።
የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር UNHCR በተደጋጋሚ ካቀረበው ጥያቄ በኋላ ትግራይ ውስጥ ወደሚገኙት ኤርትራውያን ስደተኞች ወደ ተጠለሉባቸው ማይአይኒና አዲ ሃሩሽ ሰፈሮች ለአንድ ጊዜ ብቻ መዝለቅ እንዲችል ከኢትዮጵያ መንግስት ፍቃድ ማግኘቱን አስታውቋል። ወደ መጠለያዎቹ የሄዱት የረዴት ሰራተኞች ስደተኞቹ የሚገኙበት ሁኔታ እጅግ አሳሳቢ መሆኑንና ፈጣን ሰብአዊ እርዳታ ሊደርስላቸው እንደሚገባ የኮሚሽነሩ ቃል አቀባይ ባበር ባሎች ዛሬ ለጋዜጠኞች ተናግረዋል።
ስደተኞቹ ከሁለት ወራት በላይ ለሆነ ጊዜ ከማንኛውም አቅርቦት ተቋርጠው ቆይተዋል። የውሃ መሳቢያ ፓምፖቹ ያለ ነዳጅ ስለማይሰሩ ለመጠጥ፣ ለምግብ ማብሰያና ለመታጠብ በአቅራቢያቸው የምትገኝ ወንዝ ውሃ ለመጠቀም በመገደዳቸው ተቅማጥን ለመሳሰሉ የጤና ችግሮች ተጋልጠዋል።
ለስደተኞቹ ከሁለት ወራት በበለጠ ጊዜ ውስጥ እርዳታ የደረሳቸው ከአንድ ወር በፊት ለአንድ ጊዜ ብቻ እንዲገባ ተፈቅዶለት በነበረው የዓለም የምግብ መርሃ ግብር WFP እንደነበረም ባሎች ገልጸው ሁለተኛውን ዙር እደላ ለማከናወን እየተዘጋጁ መሆናቸውን አመልክተዋል። ጦርነቱ ከመጀመሩ በፊት በሁለቱ ሰፈሮች ውስጥ የነበሩት ኤርትራውያን ስደተኞች 50 ሺህ እንደነበሩ የጠቆሙት የኮሚሽነሩ ቃል አቀባይ ወደ ሰፈሮቹ ዘልቆ የነበረ አንድ የመንግስታቱ ድርጅት ሰራተኛ በመጀመሪያው ዙር እርዳታ ያከፋፈሉት ለ25 ሺህ ሰው እንደነበር ማስታወቃቸውን ተናግረዋል። የቀሩት ጦርነቱን በመፍራት ሸሽተው ሊሆን እንደሚችልም ባሎች ተናግረዋል።
ስደተኞቹ ጦርነቱ በቀጥታ ባይደርስባቸውም በተለያዩ የታጠቁ ቡድኖች ማስፈራራትና ወከባ ይደርስባቸው እንደነበረ ለባልደረቦቻችን ነግረዋቸዋል። እነዚያ ታጣቂዎች በየሌሊቱ ወደ ሰፈሮቻቸው እየገቡ ስለሚዘርፏቸው የደህንነት ስጋታቸው የበረታ እንደሆነም ነግረውናል።
ከጦርነቱ በፊት ትግራይ ውስጥ 96,000 ኤርትራውያን ስደተኞች በአራት ሰፈሮች ውስጥ ተጠልለው የነበረ መሆኑን ባሎች አስታውሰው የኢትዮጵያ መንግስት በስተሰሜን ወደሚገኙት ሽመልባና ህጻጽ ሰፈሮች ማለፍ መከልከሉንም አመልክተዋል። በእነዚያ ሰፈሮች ላይ ብዙ ጉዳት እንደደረሰና ስደተኞቹ መበተናቸውን የሚጠቁሙ መረጃዎች ለዩኤንኤችሲአር እየደረሱ መሆኑንም ባሮች ገልጸዋል። ከሁሉም በላይ የሚያስጨንቃቸው ግን ስደተኞች እየተጠለፉ ወደ ኤርትራ በግዳጅ እንዲመለሱና ህይወታቸው አደጋ ላይ እንዲወድቅ የመደረጉ ወሬ እንደሆነ የኮሚሽነሩ ቃል አቀባይ ተናግረዋል።
አሰግናለሁ ስመኝሽ። የዩጋንዳ ተቃዋሚ መሪ ሮበርት ኪያጉላኒ ቦቢ ዋይን የሀገሪቱ የልማት አጋሮች በሰፊው በህገወጥ አድራጎት የተወረሰ ላለው ባለፈው ሳምንት የተካሄደው ፕሬዝዳንታዊ ምርጫ ውጤት እውቅና እንዳይሰጡ አሳሰበ። ቦቢ ዋይን ለቪኦኤ በተለይ በሰጠው ቃለ መጠይቅ አርቲው ምርጫው መጭበርበሩን የሚያረጋግጡ ማስረጃዎች አሉት ብሏል። የሀገሪቱ የጦር ሰራዊት ድምጽ መስጫ ሳጥኖችን በመምረጫ ካርድ አጥቋል፣ ሙሴቪንን ምረጡ ያለ መራጮችን አስገድዷል ሲልም አክሏል። የምርጫ ኮሚሽኑ ፕሬዝዳንት ዩዌሪ ሙሴቪኒ 58.6 ቦቢ ዋይን 34.8 ከመቶ ድምጽ አግኝተዋል ብሎ አውጇል። ቦቢ ዋይን የምርጫ ሂደቱን የተቆጣጠረው የምርጫ ኮሚሽኑ አይደለም የጦር ኃይሉ ነው ሲል ከሷል። ኮሚሽኑ በበኩሉ ፍርድ ቤቶች የሚቀርቡ አቤቱታዎችን በሙሉ ተቀብለው ያደምጣሉ ማቅረብ ነው ብሏል። የኮቪድ-19 ክትባት በከበርቴና በድሃ ሀገሮች መካከል የተመጣጠነ ክፍፍል አለመኖሩ በዓለም ዙሪያ የወረርሽኙን እድሜ ሊያራዝመው እንደሚችል የዓለም የጤና ድርጅት አስጠነቀቀ። የድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንትና በተከፈተውና ለአንድ ሳምንት በሚዘልቀው የድርጅቱ የሥራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ ይህንኑ ማስጠንቀቂያ ሰጥተዋል። ጄኒቫ ሊሳ ሽላይን ያጠነቀረችውን ዘገባ ሶሎሞን አባተ ያቀርበዋል።
ኮሮና ቫይረስ በተከሰተ ከአንድ ዓመት ባነሰ ጊዜ ክትባት መገኘቱን እጅግ አስገራሚ የሳይንስ ስኬት ነው ብለውታል የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም። ይሁን እንጂ ከበርቴዎቹ ሀገሮች ለድሆቹ ምንም ሳያስተርፉ ክትባቱን ሁሉ እየጠራረጉ መግዛትና አንቀው መያዛቸው ወረርሽኙን ፈጥኖ በመቆጣጠር ተስፋ ላይ አደጋ እንዲያንዣብብ አድርጓል ሲሉ አስጠንቅቀዋል።
More than 39 million doses of vaccine have now been administered in at least 49 higher income countries.
እስካሁን ቢያንስ በ49 የበለጸጉ አገሮች ውስጥ ከ39 ሚሊዮን በላይ ክትባት ተሰጥቷል። በሌላ በኩል ግን በአንዲት ደሃ ሀገር ውስጥ የተሰጠው 25 ነጠላ ክትባት ብቻ ነው። 25 ሚሊዮን አይደለም፣ 25000 አይደለም፣ 25 ብቻ ነው የሚያመላክተው።
የዛሬ 9 ዓመት ከደማ በመንግስታቱ ድርጅት የተፈጠረውና ኮቫክስ በሚል ምህጻር የሚጠራው ጥምረት ክትባቱን ሁሉም ሀገሮች በተመጣጠነ ሁኔታ እንዲያገኙ ለማድረግ የታሰበ ነበር። ጥምረቱ 2 ቢሊዮን ነጠላ ክትባቶችን እስካሁን ማሰባሰብ የቻለ ሲሆን ሌላ 1 ቢሊዮን የማግኘት ትልምም አለው። ክትባቱን በመጪው የአውሮፓ ወር ፌብሩዋሪ አጋማሽ ወይም በየካቲት የመጀመሪያ ሳምንት መጨረሻ አካባቢ ለድሆቹ ሀገሮች ለማድረስ ተይዞ የነበረው እቅድ ባለጠጎቹ ሀገሮች ከዚያ የተመጣጠነ ክፍፍል ሐሳብ እያፈገፈጉ በመሆናቸው ሊስተጓጎል እንደሚችል ተናግረዋል የዓለም የጤና ድርጅት ዋና ዳይሬክተር።
I need to be blunt. The world is on the
ያለውን ሁኔታ እንዳለ መግለጽ ፈልጋለሁ። ዓለም እጅግ አደገኛ በሆነ የሞራል ውድቀት አፋፍ ላይ ትገኛለች። ይህ ውድቀት ደግሞ በዓለም እጅግ ደሃ በሆኑ አገሮች ውስጥ ሕይወቶችና ማህበረሰቦችን ያስከፍለናል።
እንዲህ አይነቱ እኔ ልቅደም አይነት አካሄድ ራስን የሚጎዳ መሆኑንም ዋና ዳይሬክተሩ ጠቁመዋል። ከበርቴዎቹ ድሆቹን ችላ ቢሉ በውድ የሚከፍሉት መዘዝ ይጠብቃቸዋል ሲሉም አስጠንቅቀዋል። ዶክተር ቴድሮስ አድሃኖም አክለውም እንዲህ አይነቱ ቸልተኛነት የወረርሽኙን እድሜ እንደሚያራዝም፣ የቫይረሱን መዛመት ለመከላከል የሚጣሉ እገዳዎችም በብዙዎች ላይ ሰብአዊና ምጣኔ ሀብታዊ መከራን እንደሚያበዙ አሳስበዋል።
አመሰግናለሁ ሰለሞን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ተመራጮቹ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ምክትል ፕሬዝዳንታቸው ካማላ ሃሪስ ነገ ረቡዕ ቃለ መሐላቸውን ይፈጽማሉ። ጆ ባይደን እና ካማላ ሃሪስ ዛሬ በበዓለ ሲመታቸው ዋዜማ በዋሽንግተን በሚካሄድ ስነ ስርዓት በኮቪድ-19 ምክንያት ሕይወታቸውን ላጡ 400 ሺህ አሜሪካውያን አክብሮታቸውን የሚገልጹበት ስነ ስርዓት ተዘጋጅቷል። ባለቤቶቻቸው ጂል ባይደን እና ደግ ኢምሆፍም በዚሁ የመታሰቢያ ዝግጅት ላይ የሚገኙ ሲሆን ተመራጮቹ ጆ ባይደን እና ካማላ ሃሪስ ነገ ቃለ መሐላቸውን ከሚፈጽሙበት ከዩናይትድ ስቴትስ ምክር ቤት ህንጻ ከካፒቶል ትይዩ ከፕሬዝዳንት አብርሃም ሊንከን መታሰቢያ ሐውልት በስተምስራቅ በሚገኘው ሊንከን ሜሞሪያል ሪፍሌክቲንግ ፑል የሚባለው ግዙፍ የውሃ ገንዳ ዙሪያ ለሰለባዎቹ መታሰቢያ 400 መብራቶችን ያበራሉ። ይህ ስነ ስርዓት በሚከናወንበት በዚያው ሰዓት የኒውዮርኩን ኤምፓየር ስቴት ህንጻ ጨምሮ በሌሎችም በሀገሪቱ ዙሪያ ባሉ ታሪካዊ ስፍራዎች ተመሳሳይ መብራቶች ይለኮሳሉ ተብሏል። በቶች የሚቆጠሩ ከተሞች በህረሰቦችና ማህበረሰቦችም የብሔራዊ አንድነት መግለጫ ስነ ስርዓቶችን እንደሚያከናውኑ የጆ ባይደን በዓለ ሲመት ኮሚቴ አመልክቷል። ባይደንና ሃሪስ የኮቪድ-19ን ጉዳይ ያስተዳደራቸው ከፍተኛ ትኩረት እንደሚያደርጉ አስታውቀዋል። በመጀመሪያዎቹ 100 ያስተዳደራቸው ቀናት 100 ሚሊዮን ሰዎች እንዲከተቡ በወረርሽኙ ምክንያት የኢኮኖሚ ጉዳት ላይ ላሉ ሰዎች ድጋፍ ለማድረግም እቅድ አውጥተዋል። ይህ በዚህ እንዳለ በዩናይትድ ስቴትስ የመወሰኛ ምክር ቤት ተመራጩ ፕሬዚደንት ባይደን ላቀረቧቸው እጩ ተሿሚ ባለስልጣናት የሹመት ማጽደቂያ ሂደት በዛሬው ዕለት ይጀመራል። ነገ ለሚከናወነው የተመራጮቹ በዓለ ሲመት የሀገሪቱ የደህንነት ባለስልጣናት አስፈላጊውን ሁሉ የጥንቃቄ እርምጃዎችን እየወሰዱ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ወንጅታየን ለሳፊ ዓለም ዜና መሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ጥር 11 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የጥምቀት በዓል ዛሬ በኢትዮጵያ የተለያዩ አካባቢዎች ተከብሯል። ከኢትዮጵያውያንም ኢትዮጵያውያን የእምነት ተከታዮች ባሉባቸው የተለያዩ አካባቢዎች በተመሳሳይ በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን በድጋሚ እንኳን በሰላም አደረሳችሁ። በተለያዩ የኢትዮጵያ አካባቢዎች ያለውን የባሉን አከባበር ሁኔታ የተመለከቱ ዝግጅቶች ቆየት ብለን እናቀርባለን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዩናይትድ ስቴትስ ነገረቡ በአውሮፓውያኑ የቀን አቆጣጠር ጥር 20 የቀጣዩን ፕሬዝዳንቷን ጆ ባይደንን በዓለ ሲመት በዋሽንግተን ዲሲ ታከናውናለች። ስነ ስርዓቱ የሚከናወነው በቅርቡ በዩናይትድ ስቴትስ ምክር ቤት ህንጻ ላይ በተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የተፈጸመው የአመጽ ጥቃት በተካሄደበት ወቅት ነው። አሜሪካውያን ከዚህም ለባሰ ነገር የተዘጋጁ ቢሆንም አንድነታቸውን ለመጠበቅ ግን ተስፋ አድርገዋል። በባይደን በዓለ ሲመት ላይ ይህ እምነት በዋናነት እንደሚንጸባረቅም ተነግሯል። የአሜሪካ ድምጹን ማይክ ኦስሊቫን ዘገባና እንዲሁም የፖለቲካ ተንታኙን ፕሮፌሰር ጌታቸው መታፈሪያን በማነጋገር ደረጀ ደስታ ተከታዩን አሰናድቷል።
በአገሪቱ እጅግ አስፈላጊ ለሆነውና በየአራት ዓመቱ አንዴ ለሚደረገው የወግ ስነ ስርዓት እጅግ ከፍተኛ የሆነ ጥበቃ ተዘጋጅቷል። ዋሽንግተን ከርስ በርሱ ጦርነት ወዲህ እንዲህ አይነቱን የሰራዊት ብዛት አይታ አታውቅም። ባለፈው ሳምንት የዩናይትድ ስቴትስ ተወካዮች ምክር ቤት ተሰናባቹ ፕሬዝዳንት ዶናልድ ትራምፕ እንዲከሰሱ ውሳኔ አሳልፏል። በዚህ መካከል የመጪው ፕሬዝዳንት ጆ ባይደን የነገው በዓለ ሲመት የተባበረች አሜሪካን መፍጠር ዋነኛ ግቡ ማድረጉ ቀላል ይሆንለት ይሆን የሚል ጥያቄ አስነስቷል። ከፖሊስ በተጨማሪ እስከ 25000 የሚደርሱ የብሔራዊ ዘብ ወታደሮች ለጥበቃው ተጠርተዋል። የቀድሞው የምክር ቤት ጥበቃ ፖሊስ ኃላፊ የነበሩት ቴረንስ ጌይነር ለአሜሪካ ድምጽ ሲናገሩ የጥበቃው ሁኔታ አስተማማኝ ነው ብለዋል።
The planning for that has been going on for over a year as it was when I ran some of those operations.
ከዚህ ዘመቻ የተወሰነውን ክፍል እመራ በነበረበት ወቅት የህቅድ ለአንድ ዓመት ያክል ሲካሄድ ነበረ። የጸጥታና ደህንነት አገልግሎት ሰራተኞችን እንዲሁም ከኤፍቢአይና ከምክር ቤቱ ፖሊሶች የተውጣጡትን ኃይሎች ለማገዝ ወደ 5000 የሚሆኑ ህግ አስከባሪዎች በአካባቢው ካሉ ወረዳዎች ይመጣሉ። የሚቀጥለው የዩናይትድ ስቴትስ ፕሬዚደንት በዓለ ሲመት ያለምንም ችግር እንደሚካሄድ ሙሉ እምነት አለኝ።
ደህንነቱ የተጠበቀ ሲባል የኮቪድ ወረርሽኙም አካላዊ ርቀትን ይመለከታል። አብዛኛው ስነ ስርዓት የሚካሄደው በድረገጽ ነው። ስነ ስርዓቱን የሚያጋፍረው ቶም ሃንክስ የተባለው አዝናኝ ባለሙያ ሲሆን ድምጻውያኑ ሌዲ ጋጋ እና ጄኒፈር ሎፔዝም ይጫወታሉ። እንደ ወትሮው ባንዲራ ይዘው ለሚመጡ በመቶ ሺዎች ለሚቆጠሩ ሰዎች ግን ዋሽንግተን በአብዛኛው ዝግ ትሆናለች። በተለያዩ 50 የአሜሪካ ክፍለ ግዛቶች ዋና ከተሞችም ተቃውሞ ስለሚኖር ተጨማሪ ጥበቃ እንደሚኖር ተገምቷል። በቅርቡ የተሰበሰበው የህዝብ አስተያየት ድምጽ እንደሚያሳየው 1/3 የሚሆኑት አሜሪካውያን በሚቀጥሉት ቀናት ውስጥ ሁከት ሊነሳ ይችላል ብለው እንደሚሰጉ ገልጸዋል። ካሮላይን የተባሉት አንዲት አሜሪካዊት ሴት ውጥረቱ የተባባሰው ለአገሪቱ ጥያቄዎች ሁሌም መልስ መስጠት በማይፈልጉ ፖለቲከኞች ነው ይላሉ።
And I think that people often get really disconnected from the communities they claim to represent. So it
ሰዎች ብዙ ጊዜ እንወክለዋለን ከሚሉት ማህበረሰብ ጨርሰው የተነጠሉ ይመስለኛል። ስለዚህ ግንኙነቱ የተበጠሰ ይመስለኛል።
አውሮፕላን ውስጥ በበረራ አስተናጋጅነት አብረው የሚሰሩት ግን ደግሞ በፖለቲካ አቋም የማይስማሙት ሁለት ሴቶች ሎራ እና ሊንዳ እንዲህ ይላሉ። እኚህ ሎራ ናቸው።
እኚህ የሚከተሉ ሰዎች ወደ ቀኝ ርቀው ሄደዋል። ወደ ግራ ዘመሙትም ወደ ግራው መንገድ ርቀው የሄዱ ይመስለኛል።
ሊንዳም ከሳቸው በመከተል እንዲህ ብለዋል።
ከሷ ጋር የምስማማበት ነገር ይህ ነው። እንደሚመስለኝ ቀኙ በጣም ቀኝ፣ ግራው በጣም ግራ እየሆነ ሄዷል።
ባይደን ከሚገጥማቸው ፈተናዎች መካከል ጠባጫሪዋ ሰሜን ኮሪያ አንዷ ናት። በቅርቡ በአገሪቱ የመንግስት ቴሌቪዥን የታየው የጦር መሳሪያዎች ትይንታዊ ሰልፍ ይህንን ያሳያል። በአገር ውስጥ ደግሞ እየተባባሰ ያለው የኮቪድ-19 ወረርሽኝ እጅግ የበዛው ስርዓትነትና የፖለቲካ ክፍፍሉም ይገኙበታል። የኮሌጅ ፕሮፌሰር የሆኑት አንዋር ሀቅ ስለዚህ ሲናገሩ እንዲህ ይላሉ።
ከሀገር ውስጥ ፈተናዎች መካከል እየበዛ ያለው የኮቪድ ወረርሽኝ ከፍተኛ የስርዓትነትና የፖለቲካ ክፍፍል ይገኙበታል።
ብዙዎቹ አገራዊ አንድነት እንዲፈጠር ተስፋ ያደርጋሉ። የፖለቲካ ተንታኝ የሆኑት ፕሮፌሰር ጌታቸው መታፈሪያ በነገው ዕለት የሚካሄደው በአለሲመት እስከዛሬ ከነበሩት በአለሲመቶች በምን መልኮች እንደሚለዩ እንደሚከተለው አስረድተውናል።
ያስተለኝ መጀመሪያ እንኳን ለባለ ጥምቀቱ ለእናንተና ለአድማጮቻችሁ ክርስትና ተከታዮች እንኳን ደረሳችሁ ይላለሁ። እንግዲህ የነገው በዓለ ሲመቱ ካለፉት በጣም የተለየ ነው። አንደኛ ጆ ባይደን ይሄንን ስለ ስራስ የሚያካሂዱት ከተለመደው ውጪ የቀድሞ ፕሬዝዳንት አጠገባቸው ከኋላቸው ቁጭ ብለው እንኳን መጣህ ብለው እንደዚሁም ደግሞ ወደ ዋይት ሃውስ ጋብዟቸው ሲገቡ እንኳን ደህና መጡ ብለው መቀበል ያ ዘያ የነበረ ሁኔታ አሁን ያልነበረ ነው። ይህ አዲስ ነገር ነው። ሁለተኛ ትልቁ ነገር ጆ ባይደንን ሲመት ከሌላው የተለየ የሚያደርገው አሜሪካ በጣም የተከፋፈለች አገር መሆኗን ነው የሚያሳየው። እና ትራምፕ አገሪቷን ከፋፍለው እኛና እነሱ በማለት ተከፋፈለች ሀገር ነው ፕሬዝዳንት ጆ ባይደን ከነገ በኋላ የሚቀበሏት ሀገር። ይህንን ደግሞ ሁኔታ ቁልጭ አድርጎ የሚያሳየው በነገው በበዓለ ሲመቱ ላይ ለመጀመሪያ ጊዜ ወጣት ልጅ የ22 ዓመት ልጅ አማንዳ ጎንማን የምትባል የሎስ አንጀለስ ልጅ ግጥም ታሰማለች። ይሄኛውም አሜሪካ ኢዝ ሜሲ፣ አሜሪካ የተጨመላለቀች ሀገር ነች ብላ ስለ ዴሞክራሲ ውድቀቱ እንዴት አድርጋ አገሪቷ እንደተበላሸች የምታሳይ ቁልጭ አድርጎ ስዕላዊ ገለጻ የሚያደርግ ታሰማኝለች ተብሎ ይጠበቃል። እና በአጠቃላይ አገሪቷ በጣም የቆሰለች የደማች አገር ነው ጆ ባይደን የሚወርሷት። ይህ እንግዲህ ልዩ በጣም ልዩ ልዩ የሚያደርጋት ነው። ሁለተኛ ደግሞ አገሪቷ በበሽታ በዚህ በኮቪድ-19 ህዝቡ ያለቀበት ያለፈው ፕሬዝዳንት ችላ ያለበትና ይሄ በሽታ አይደለም ደጉንፋን ይሄዳል ብሎ ሲያላግጥ የነበረ ያንን የተቀበሉ ይሆናሉ። እዳውን የተቀበሉ ውዝፉን የተቀበሉ ይሆናሉ። ሌላው ደግሞ በመጨረሻ ኢኮኖሚው ደግሞ በጣም ተዳክሟል። ብዙ ሰዎች ጾም አዳሪ ሆነዋል፣ መንገድ ዳር አዳሪ ሆነዋል። በተለይ ደግሞ ጥቁሮች የተጎዱበት ሁኔታ ነው ያለው። ከሁሉ ደግሞ ይህንን ባለ ሲመት ልዩ የሚያደርገው ከሀገር ወጣ ብሎ ደግሞ በዓለም ሀገር የአሜሪካ ታላቅ ሀገር የምትታየው ሀገር ወድቃ በሁሉም ሀገር ወድቃ ተመልሳ መንሰራራቷ ሁሉ በጣም አጠያቂ ላይ በሆነ ሁኔታ ላይ የምትገኘው እና ይህን የተጨመላለቀ ልጅቷ እንደምትለው አሜሪካ ኢዝ ሜሲ እንደምትለው የተጨመላለቀ ሀገር ነው የወረሱት። ይሄ እንግዲህ ልዩ በጣም ልዩ ልዩ ያደርገዋል ብዬ አስባለሁ።
ለዚህ የበቃችሁ አሜሪካ በምን ምክንያት ነው ብለው ነው የሚያስቡት? ምንድን ነው መሰረታዊ ምክንያቱ? ለዚህ ችግር ምንጭ የተጠቃቀመ ጉዳይ ነው ወይስ በአንድ ጊዜ የተፈጠረ አጋጣሚ ነው?
ሁለት አይነቶች አሉ። አንደኛ ከታሪክ ጀምሮ በተለይ እነኚህ ወገኛ የሆኑ ነጮች አክራሪዎች በብዛትም ያልተማሩ ጥላቻ አለባቸው። የዘረኝነት ጠላንትን አላቸው። የጥቁር ህዝብ ቁጡ መብዛቱ፣ የውጭ አገር ሰዎች መብዛታቸው፣ በየአቅጣጫው ደግሞ ብቅ ብቅ ብለው በሐኪሙም በምኑም በምኑ ታዋቂ የሆኑ ሲሄዱ ይህ ካለማወቅ የተነሳ ጥላቻቸው እየገነፈለ መጣና በዚህ ደግሞ በአለማዊነት ግሎባላይዜሽን ምክንያት አገሪቷ እንደወደቀችና አሜሪካ ፈርስተኛ ብቻ ነን የእግዚአብሔር ሰዎች ምሩቅ አገር ተብለን የምንገመት ወደቅን ብለው የሚያስቡ ከድሮ ጀምሮ የነበሩ ናቸው። አሁን ግን እየተጋጋለ መጣ። በዛ ላይ ደግሞ ይሄን ክብሪት ደግሞ የጫረበት ዶናልድ ትራምፕ አሜሪካ ፈርስት አሜሪካ ብቻ ነው ባለም ላይ ይሄ የማይባልም ነገር ነው። ያ ዘረኝነቱን አባባሰው እና ጥያቄ ለማለስ አንደኛ የቆየ ታሪክ ርዝራዥ አለ ተዳፈን እንጂ አልጠፋም ዘረኝነት። ይሄ ሰውዬ ደግሞ ትራምፕ መጥቶ ያንን ቆሰቆሰው አጋጋለው እና በዚህ ምክንያት አሜሪካ ለሁለት ተከፈለች። በቀደም ለት ለምሳሌ ዛሬ ሁለት ሳምንት ካፒቶል ሂል ላይ ተደረገው ረብሻ ከራሳቸው ከወታደሮቹ ከጦር ኃይሎቹ ውስጥ ተደብቀው እዛ ሲያሰሩ የነበሩ እና ይህ ሁሉ እንግዲህ የቆየ ስርዓቱ ውስጥ ተሰብስቦ የገቡ ዘረኞች ጥላቻ ያላቸው እኛ ብቻ ነን የእግዚአብሔር ሰዎች destined nation ብለው ራሳቸው የሚያምኑ እነዚህ ሰዎች ናቸው እንግዲህ ነገሩን ያባባሱት። እንግዲህ በሁለት በኩል ለመግለጽ አንደኛ የቆየ ተዳፈነ እሳት ነበረ፣ አሁን ትራምፕ መጥቶ አባባሰው ይሄንን ዘረኝነትና አገሪቷን በሁለት ከፋፍሎ እንድትጨመላለቅ ለይቷ እንደምትለው አሜሪካ ኢዝ ሜሲ እንድትጨመላለቅ ያደረገው ይሄ ሁኔታ መስሎ ይታየኛል።
ከፕሮፌሰር ጌታቸው መታፈሪያ ጋር ያደረግነው ውይይት በሌላ ፕሮግራም ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ጦርነት በተካሄደባቸው የትግራይ ክልልና አዋሳኝ አካባቢዎች ያለው ሁኔታ ወደ ሰብአዊ ቀውስ ሊያመራ ይችላል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ። በጎንደር በዳንሻ እንዲሁም በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ሲቪሎችን ደህንነትና ከትግራይ ክልል የተፈናቀሉ ዜጎችን ሁኔታ የተመለከተው ኮሚሽኑ አስቸኳይ ሰብአዊ እርዳታና ድጋፍ ሊቀርብ ይገባል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
ኮሚሽኑ ከ16-11-2013 ዓ.ም በጎንደርና በዳንሻ ከተሞች በመገኘት ከ22-27-2013 ዓ.ም ድረስ ደግሞ በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ ወልጋና ቢሾበር መንደሮች በመጓዝ የመንግስትና መንግስት ያልሆኑ አካላትን ተጎጂዎችና ሌሎች የሚመለከታቸውን አካላት በማነጋገር ያደረገውን የምርመራና የክትትል ሪፖርት ይፋ አድርጓል። ኢሰማኮ ምርመራ አካሄድኩባቸው ባላቸው በዳንሻ በኡመራ በቢሾበርና በወልጋ ከተሞች ጦርነቱ በሲቪል ሰዎች ላይ የሞትና አካላዊ ጉዳት ማስከተል መረጋግጧል። በሪፖርቱ ላይ ማብራሪያ እንዲሰጡ ቪኦኤ ጠየቃቸው የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ ወይዘሮ ታልባብ ተስፋዬ ጦርነቱ በተካሄደባቸው በዳንሻ በኡመራ በቢሶብርና በኡልጋ አካባቢዎች ያለ ሁኔታ ወደ ሰብአዊ ቀውስ ሊያመራ እንደሚችል ተናግሯል።
ሄደን ባየናቸው ቦታዎች ያለውን ሁኔታ የሚገልጽ ሪፖርት ነው። ከሱም ጋር ተያይዞ ደግሞ እርዳታ በጣም አሳሳቢ እና አስጊ ሁኔታ ላይ እንደሆነና ለሚመለከታቸው አካላት ኢትዮጵያውያኖችን እንዳለ እርዳታ እንድናገዝ የሚያደርግ ሪፖርት ነው።
ጥቅል ሀሳቡ ስናይ ወይ መደምደሚያው በቂ እርዳታ የተሰጠ አይደለም የሚል ነው ወይስ ጨርሶ ሰብአዊ ድጋፍ የተደረገ አይደለም ማለት ነው? በአካባቢው
እኛ በሄድንባቸው ቦታዎች ያየነው መሰረታዊ አገልግሎቶች ለምሳሌ ውሃ፣ መብራት፣ እንደዚህ አይነት እንትኖች የሉም። ያለውንም ሁኔታ ለማሳየት እንደገና ደግሞ ተጠናክረን እንዲሰራና ሪቪውም እንዲያደርግ እነዚህ ሰርቪሶች ሪቪውም እንዲያደርጉ ነው።
በሁመራ የመከላከያ ሰራዊትና የአማራ ልዩ ኃይል አባላትን ጨምሮ 94 ሰዎች በጨርጨር ወረዳ ደግሞ 31 ሲቪሎች እንደተገደሉ ሪፖርቱ የገለጠ ሲሆን ወይዘሮ ታለባ ቢኒን ተናግሯል።
በሁመራ ላይ ያለን መረጃ ሲቪሎችም ሞተዋል፣ የኢትዮጵያ መከላከያ ሞተዋል፣ የትግራይ ልዩ ኃይል ሰው ብዙ ሰዎች ሞተዋል። ግን ሲቪሎችንም ጨምሮ ማለት ነው። በተለይ ቀበሌ 2 የሚባለው አካባቢ ሲቪሎች ጉዳት ደርሶባቸዋል። በፍንጣሪ ዳንሻ ላይ ሲቪሎችም ሞተዋል የሚባል መረጃ እየደረሰን ነው። በእርግጠኝነት አሁን ኮንፈርም ልናደርግ አንችልም ቁጥሩን፣ ግን እንደዛ የሚባል መረጃ አለ። ጊዜያዊ አስተዳደሮችም የደረሰን መረጃ ነው። ይሄ በቢሶበርና ኡላጋ ላይ ካጆልቲዎቹ የጠቀስናቸው 31 ካጆልቲ ሲቪሎች ናቸው። በውጊያ ውስጥ የሞቱ ሰዎች ናቸው።
በውጊያ ተሳታፊ ነበሩ ማለት ነው? በውጊያ የሞቱ ሲባል?
አይ ተሳታፊ አልነበሩም፣ ግን ያው ውጊያው ከተማ ውስጥ መንደር ናት፣ መንደሮች ውስጥ የነበረ ስለሆነ ከቤትም ውስጥ ተኮስ ነበረ እና በመሀል ላይ ሰዎች እንደሞቱ ነው የሰማነው።
ምርመራ በተደረገባቸው አራት ከተሞች ለሰብአዊ ቀውስ ሊጋለጡ የሚችሉ ዜጎችን መጠን ለቪኦኤ ገልጸዋል።
ማጆሪቲው ውሃ የለውም፣ መብራት የለውም፣ በቂ የምግብ አቅርቦት የለውም። ሆስፒታሉ ሰራተኞች ራሳቸው በቂ ምግብ የላቸውም። ሁመራ ላይ ነዋሪ ለሆኑት ሰዎች እርዳታ እንደሚያስፈልጋቸው ነው የሚገባን እኛ። በአጠቃላይ የዳንሻም ትንሽ ሻል ይላል፣ ግን ብዙ ደግሞ ከሁመራም ከዳንሻም የተፈናቀሉ ሰዎች አሉ። እንደጠቀስ ነው በአጠቃላይ አማራ ክልል ውስጥ ከትግራይ የተፈናቀሉት 73,000 ነው እና ብዙ ሰው ነው። በጣም ከፍ ያለ ሰው እርዳታ ያስፈልጋል።
እነዚህ አራቱ ከተሞች ላይ ዝርፊያ ወንጀልም እንደነበር ንብረት ማውደም ችግሮችም እንደነበሩ ያሳያል። እና ዝርፊያውን ማን ነው የሚፈጽም የነበረው ወይ ማን ነው የፈጸመው?
ባለን መረጃ ሁመራ ውስጥ የተፈጸመው ወንጀል በተለያዩ አካላቶች ናቸው፣ ኢንክሉዲንግ ሚሊተሪ ወይም ልዩ ኃይል ሚሊሻ፣ እንደዚህ አይነት ዲስፕሊን አድርገዋል ነው የሚባለው። በዳንሻ ውስጥ ደህና ነው። እያስፈራ ያለው ብሄር ተኮር ሀራስመንት ወይም ኢንቲሚዴሽን ነው። እንደዚህ አይነት ፍርሃት አለ። በዛም ምክንያት ደግሞ የተሰደዱ ሰዎች አሉ። ከዛ በቢሶበር እና ኡላጋ ያው ሪፖርት ላይ እንደጠቀስ ነው መጀመሪያ ላይ ብዙ ዝርፊያ እንደነበረ ነው። በማን እንደተፈጸመ አይታወቅም።
ሁመራን በተመለከተ እንደ አጋጣሚ ሆኖ እኔም በስራ ምክንያት ቆይቻለሁ ሁመራ አካባቢ እና የአካባቢ ነዋሪዎችም የከተማ ነዋሪዎችም አነጋግሬያቸው ነበረ። ለእኔ ምንድን ነው ያሉኝ ዝርፊያ እንደነበር ነግረውኛል። በዝርፊያ ውስጥ ደግሞ ተሳተፉ ያሉት የእናንተ ሪፖርት ላይ እንደሚያሳየው ፋኖ የሚባል የአማራ ተወላጅ ወጣቶች እንደሆኑ እና አንዳንድ ውስን የሆኑ የአማራ ልዩ ኃይሎችም እንዳሉበት ነግሮኛል። አሁን ግን የእናንተ ሪፖርት ላይ እንዳየሁት የሀገር መከላከያ ሰራዊትና የኤሪትራ ወታደሮችም እንዳሉበት ያሳያል። እና ምን ነበረ ማረጋገጫችሁ በዚህ ጉዳይ?
ስላስተካከልከኝም አመሰግናለሁ። ፋኖን መንሽን ማድረግ ነበረብኝ መጀመሪያ። በዋነኝነት አኪዩዝ እየተደረገ ያለው ፋኖ ኢንቮልቭድ ነው ተብሎ ነው። ግን ያው እኛም እንደሰማነው ደግሞ የሲቪል ልብስ የለበሰ ሰው ሲደርስ ሲታይ ጀነራሊ ፋኖ ነው ተብሎ ኮንክሉድ እንደሚደረግ ነው። ይሄኛውም አለ የመከላከያ ጀነራሊ ያለን መረጃ በጣም ዌል ቢሄቭድ እንደሆኑት ወይም እንደሚጠብቁ ነው መከላከያ እየሰማ ነው። የተወሰኑ የመከላከያ አባላትም ግን እንደተሳተፉ ሰምተናል። ኤርትራም ወታደሮች እንደዛው
አሉ በሚል ነው ወይስ ምንድን ነው ማረጋገጫው ነው ጥያቄ? ይቅርታ አልባ
ያው ሶርሳችንን አንጠቅስም ብዙ ጊዜ ለሴፍቲም ጉዳይ መረጃ የምናቀርበው ሪላየብል ወይም ታማኝ ከሆኑ ምንጮች ነው ብዙ ጊዜ የምናቀርበው። እርግጠኛም ሳንሆን አናቀርብም።
ምርመራውና ክትትሉ በተካሄደባቸው አካባቢዎች ያለው የጸጥታ ሁኔታ፣ የነዋሪዎችም ሆነ ከትግራይ ክልል ወደ አዋሳኝ አካባቢዎች የተፈናቀሉ ሰዎች ሰብአዊ እርዳታ ፍላጎት እንዲጨምርና የመቋቋም አቅማቸው በአስከፊ ሁኔታ እንዲፈተን ማድረጉን የኢሰማኮን ዋና ኮሚሽነር ዶክተር ዳንኤል በቀለን ጠቅሶ መግለጫው ገልጧል። የኮሚሽኑ ምርመራ ቡድን የጎበኟቸው ተጎጂዎች በአብዛኛው በአካባቢ ነዋሪዎች ብቻ እርዳታ የተደረገላቸው መሆኑን በሪፖርቱ የተመላከተ ሲሆን በሲቪል ሰዎች ላይ የደረሰው ጉዳት የሚመለከታቸውን አካላት ከፍተኛና አፋጣኝ ርብርብ የሚጠይቅ ነው በማለት ገልጧል። በተጨማሪም የኮሚሽኑ ባለሙያዎች ከጥር 2013 ዓ.ም ጀምሮ ለተጨማሪ ዙር የመስክ ምልከታ ወደ መቀለ ከተማና ሌሎች የትግራይ ክልል አካባቢዎች በመንቀሳቀስ በግጭት ምክንያት የተፈጠረውን የሰብአዊ ቀውስና የሰብአዊ መብት ጉዳዮችን ምርመራ በማድረግ ላይ የሚገኝ ሲሆን ስራው እንደተጠናቀቀ ተጨማሪ ሪፖርቱን ይፋ የሚያደርግ መሆኑን የኮሚሽኑ መግለጫ አክሎ አሳውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ደረጀን ለዘገባው አመሰግናለሁ። የጥምቀት በዓል በተለያዩ የኢትዮጵያ አካባቢዎች በመከበር ላይ ነው። የአሜሪካ ድምጽ ዘጋቢዎች በአዲስ አበባ፣ በባህር ዳር፣ በደሴ፣ በመቀሌ እንዲሁም በሐረርና በድሬዳዋ ያለውን የበዓሉን አከባበር ሁኔታ ተዘዋውረው ተመልክተዋል። ከአዲስ አበባ ነው የምንነሳው። የኮቪድ-19 ወረርሽኝ ከተከሰተ ወዲህ የአደባባይ እንቅስቃሴ ላይ ገደብ ሳይጣል በዓል ሲከበር የዘንድሮ የጥምቀት በዓል የመጀመሪያው ሆኗል። በበዓሉ ላይ ቁጥሩ እጅግ የበዛ ነው የተባለ ምዕመን መገኘቱን ጠቅሳ በጃን ሜዳ የተከናወነውን ስነ ስርዓት የተከታተለችው ሳይዳም ተባጠናቀረችው ዘገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ ህዝቡ በመተሳሰብና በመረዳዳት አንድነቱን እንዲያጠናክር ያሳሰቡበትን እንዲሁም የዛሬው ጥምቀት በዓል አከባበር በሰላም መጠናቀቁን ከገለጸው የፌደራል ፖሊስ ኮሚሽን ያገኘችውን ጨምራ እንዲህ አቀናብረዋለች።
የዘንድሮ የጥምቀት በዓል በድምቀት ይከበር እንጂ የአሜሪካ ድምጽ ያነጋገራቸው የበዓሉ ታዳሚዎች ሰው ኮሮና ቫይረስን ችላ ማለቱን ተናግሯል። ጥንቃቄ እየተደረገ መሆኑንም የነገሩናሉ።
የዘንድሮ የጥምቀት በዓል ለየት የሚያደርገው ነገር አምና የኮቪድ-19 በሽታ ነበር። ዘንድሮ ግን የኮቪድ-19 በሽታ መጥቶ በአገራችን በጣም ከባድ ጉዳት እያደረሰ ነው። ሰው እንደ አምናው ጥንቃቄ አድርጎ አመት በዓሉን እያከበረ ነው። ላኪዮት አባው ለኢየሱስ ሰይፉ ባላለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የካህናት አስተዳደር ዋና ክፍል ኃላፊ ነኝ። በተለይ ዘንድሮ ኮሮና ነው። በዚህ ኮሮና እንደዚህ መሆን ከቻለ ኮሮናው ሲጠፋ ደግሞ እንዴት መድመቅ እንደሚችል ማየት እንችላለን። አገራችን በእርግጥ ኮሮና ወደዚህ ሀገር መጣ ሲባል ያው እምነቷ ወደ እግዚአብሔር መጮህ ነውና እንደሌላው ኃይል የላትም፣ እንደሌላ በጀት የላትም፣ እንደሌላ ብዙ ቴክኖሎጂ የላትም። ነገር ግን ቴክኖሎጂዋ፣ ሀብቷ፣ ጉልበቷ ሁሉ ፈጣሪ ስለሆነ ሁሉም በየቤተ እምነቱ ነው ወደ ጸሎት ነው የሄደው። ዛሬ የጸሎቱም ውጤት ነው ኢትዮጵያውያን የተባለልን ያህል ያላለቁት፣ የተባለልን የተገመተልን ያህል ያልሞቱት። አሁንም ደግሞ ህዝቡ ወደ ፈጣሪው እየተመለሰ እንዲህ ታጅቦ እንዲህ ሲታይ በጣም ደስ ይላልና
በዓለ ጥምቀቱ ከሃይማኖታዊነቱ ባሻገር ማህበራዊ ትስስርን በሚያጠናክር ሁኔታ መቀራረብን፣ መታረቅን፣ ይቅር መባባልን፣ አብሮ መዘመርንና ማመስገንን፣ መብላት መጠጣትንና በፍቅር መታየትን የያዘ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ አስረድቷል።
በዓለ ጥምቀታችን ባለፈው ዓመት በዩኔስኮ ለመመዝገብ እንደበቃ ይታወሳል። የቀደሙት አባቶች ይህንን በዓል ሲያከብሩ ከሃይማኖቱ ባሻገር የማህበራዊ ትስስሩ በሚያጠናክር ሁኔታ አብሮነትንና አንድነትን በሚያጎላ አግባብ ስለገነቡት በዓሉ እጅግ ተወዳጅና ተናፋቂ እንደሆነ ደመሆን አስችሎታል። በዓሉ አሳታፊ እንደመሆኑ መጠን የብዙ ባህሎችና የምስጋና ዘይቤዎች በልዩ ልዩ ቋንቋ ሲቀርቡ ከደስታ፣ ከአድናቆት፣ ከፍቅር፣ ከሰላም እና ከመከባበር ያለፈ ሌላ እንከን የማይታይበት አስደናቂ በዓል በመሆኑ የሀገራችን በዓለ ጥምቀት አከባበር ልዩ ሆኖ ይገኛል። ከሃይማኖት የመነጨው ይህ ማህበራዊ እሴት ኢትዮጵያውያን ሁላችንም በሚገባ ልንከባከበውና ልንጠቀምበት ይገባል።
ፓትርያርኩ አክለው ሰው ራሱን ከኤችአይቪ ኤርስና ዓለምን እያናወጠ ካለ ኮሮና ቫይረስ ወረርሽኝ እንድጠብቅም መክሯል።
በበርካታ ዓመታት የህዝባችን ጤና ጠንቅ ሆኖ የቆየው የኤችአይቪ ኤርስ በሽታ አሁንም ህዝባችንን በተለይም ወጣት ልጆቻችንን እያጠቃ እንደሆነ እየተሰማ ነው። በመሆኑም ይህንን በሽታ ለመከላከል አንድ ለአንድ በመተማመን መጠበቅ የሚለውን የቅዱስ ወንጌል አስተምህሮ ከሁሉም አማራጭ በላይ አስተማማኝ መከላከያ ስለሆነ ህዝቡም ይህንን በመቀበልና በማክበር ከኤችአይቪ ኤድስ በሽታ ራሱን እንዲጠብቅ በእግዚአብሔር ስም እንመክራለን። በበሽታው ተይዘው የሚገኙ ወገኖችም በሐኪም የታዘዘላቸውን መድኃኒት በሰዓቱ እንዲወስዱ፣ ጸበል ሲጠመቁም ሳያቋርጡ ሁለቱንም አንድ ላይ እንዲወስዱ አጥብቀን እንመክራለን። በመጨረሻም ህዝበ ክርስቲያኑ ይህንን በዓለ ጥምቀት ሲያከብር ዓለማችንንና ሀገራችንን ከባድ ስጋት ላይ የጣለው የኮሮና ቫይረስ እንዳያጠቃው ሁሉም ከፍተኛ ጥንቃቄ እንዲያደርግ አባታዊ መልእክታችንን እናስተላልፋለን።
የባህልና ቱሪዝም ሚኒስትር ዶክተር ሄሮድ ካሳው ክብረ በዓሉ ላይ ተገኝተው ባስተላለፉት መልእክት ዛሬ በታላቅ ድምቀት የሚከበረው የጥምቀት በዓል በዩኒስኮ በዓለም በማይዳሰስ ወካይ ቅርስነት የተመዘገበ መሆኑን አስታውሷል። ኢትዮጵያውያን እንደ ሰርገኛ ጤፍ ናቸው አይለያዩም መሰረት ጠንካራ ጥምረት ነው ያላቸው ስሉ የአዲስ አበባ ምክትል ካንቲባ አዳነች አቤቤ ያብሮነትና መተሳሰብ መጠንከር እንዳለበት መልእክት አስተላልፈዋል።
ህብረ ብሔራዊ ህዝቦችን የምታኖር ለኢትዮጵያም ብቻ ሳይሆን ልዩ ልዩ ዜግነት ላላቸው የዓለም ህዝቦችም መኖሪያ መሆን ስላለች ስለዚህ ለሁላችንም ተበቃናለች። እርዝ ለጠርዝ ቆመን አገር መገንባት እግዚአብሔርን ማምለክ ባልን ማክበር አንችልም። በአንድ ነገር ልዩነት ቢኖረንም በሌላው እንተሳሰራለን አንድነት አለን። እኛ ኢትዮጵያውያን ልንለያይ አንችልም። ስለዚህ በመከባበር መንፈስ መቀራረብ አለብን። ከእግዚአብሔርም ከሰውም ያኔ በሰላም እንኖራለን። ያኔ አንገዳደልም። ያን ያንጠፋፋም ያንጨካከንም እውነተኛው ማንነታችንም ይሄ ነው።
የዘንድሮው የጥምቀት በዓል አዲስ አበባ ውስጥም ሆነ በመላው ሀገሪቱ ያለምንም የጸጥታ ችግር መካሄዱንና መፈጸሙን የፌደራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ገልጿል።
ፌደራል ፖሊስና የክልል ፖሊስ የአዲስ አበባ የድሬዳዋ እና ሌሎች የጸጥታ አካላት በጋራ ባደረጉ የተቀናጀ ሰላም እና ጸጥታን የመጠበቅ ስራ ላይ የተሰማሩት ኃይሎች ከህብረተሰቡ ጋር ባደረጉት ጠንከር ያለ ዝግጅት እና ጥበቃ በሁሉም ቦታ በተደረገው ምንም በሀገር አቀፍ ደረጃ ምንም የተፈጠረ የጸጥታ ችግር የለም። በዓሉ በሁሉም በሀገራችን በጎንደር፣ በጅማ፣ በሁሉም በባሌ፣ በሁሉም አካባቢ ጠቅላላ በሀገራችን በአዲስ አበባም ጭምር በሰላም በደመቀ ሁኔታ ተጠናቋል።
በአዲስ አበባ ጃንሜዳ በተከበረው የጥምቀት በዓል ላይ በርካታ ቁጥር ያላቸው ታዳሚዎች የኮቪድ-19 መከላከያ ፕሮቶኮልን አለማሟላታቸውንና ያፍና ያፍንጫ መሸፈኛ ያላደረጉ ያለመቀራረብን መመሪያ ያልተከተሉ እጅግ የበዛ ቁጥር ያላቸው ሰዎችን አይቻለሁ። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች አሁን ወደ ትግራይ እንሻገር። የመቀሌውን ስነ ስርዓት የተከታተለውን ዘጋቢያችን ሙልጌታ አስፋሃን በስልኩ መስመር አግኝተነዋል። ሰላም ሙልጌታ፣ እንኳን ለበዓለ ጥምቀቱ በሰላም አደረሰ።
ሰላም አሉላ፣ እንኳን አብሮ አደረሰን።
ሙልጌታ፣ ለመሆኑ የዛሬው የጥምቀት በዓል አከባበር ምን ይመስላል? እንዴት ነው ጥምቀት በመቀሌ እየተከበረ ያለው?
የኢየሱስ ክርስቶስ የጥምቀት በዓል ሁሌም በየአመቱ መቀለ ከተማ ላይ ሶስት ንጉስ ተብሎ በሚታወቅ ቦታ ነበረ በድምቀት የሚከበረው። ዘንድሮ ግን በዓሉ በአደባባይ ሳይከበር ውሏል። ከመቀለ ሀገረ ስብከት ያገኘሁት መረጃ እንደሚያሳየው በአሁኑ ጊዜ ባለው የጸጥታ ሁኔታ መሆኑ ነው በአደባባይ ሳይከበር የዋለው የመቀለ የጥምቀት በዓል ማለት ነው። በተጨማሪም በትግራይ ክልል በአሁኑ ጊዜ ባለው የአስቸኳይ ጊዜ አዋጅ አለ። በማታ መንቀሳቀስ እየተከለከለ ነው በአዋጅ መሰረት። አማኞች ደግሞ በዋዜማው ጥር 10 ላይ ሁሌም ታቦታ ታጅበው ወደ ጥምቀተ ባህር የሚከበርበት ወደ ሰፈ ንግስት ተብሎ የሚታወቀው ቦታ ከመቀለ ከተማ ከሁሉም አቅጣጫ ወደዛ ቦታ ተጉዘው በማታ ነበር ወደ የቤታቸው የሚመለሱት። በሚመለሱበት ጊዜ ደግሞ ሰዓት ላፊ ስለሚመሽ መርሃ ግብሩ ተሰርዟል የሚል ነው ከመቀለ ሀገረ ስብከት ያገኘሁት መረጃ የሚያመላክተው። በዚህ መሰረት ደግሞ በየአጥቢያ ቤተክርስቲያኑ ሁሉም አብያተ ክርስቲያናት የጥምቀት በዓል በየቦታቸው እንዲያከብሩ እንደተደረገ ካለው የጸጥታ አንጻር መሆኑን ነው የሰማሁት። በመቀለ ከተማ ዳግማዊ ጽዮን ቅድስት ማርያም አባ ሐውሲ የተባለ ቤተክርስቲያን በዓሉን ምን ይመስላል በሚል እዛ ሄጄም የበዓሉን አከባበር ተመልክቼ ምዕመናን፣ የሰንበት ትምህርት ቤቱ ተማሪዎች፣ ካህናትም ሲሳተፉ አይቻለሁ። በጥምቀት የሚመለከቱ መዝሙሮችን ሲዘምሩ ተመልክቻለሁ። በበዓሉ ያገኘኋት ብርቲ ንጉሰ የተባለች እያመቱ በሶስት ንጉስ ባህረ ጥምቀት በዓሉን በድምቀት ስታከብር መቆየቷን የነገረችኝ። ዘንድሮ በአጥቢያው ቤተክርስቲያን ብቻ መከበሩ ድምቀት እንዲቀንስ ማድረጉ ነው የተናገረችው። ሰላም እንዲሰፍንም ደግሞ ምኞቷ ገልጻለች ብርቲ። ሌላው በመቀለ ከተማ ተዘዋውሬ ከተመለከትኳቸው የጥምቀት በዓል አከባበር በጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን ነበር። በዓሉ በሰላም እንዲያልቅ የአካባቢ ወጣቶች በጸጥታ የመጠበቅ ስራ ሲፈጽሙ ነው የተመለከትኩት። ዳዊት ሰሙልሳን የተባለ ወጣት እንዳነጋገርኩት ካለው ወቅታዊ ሁኔታ አንጻር ወጣቶች በበጎ ፍቃድ ተሰባስበው ጸጥታ እየጠበቁ እንዳሳለፉት ነው የነገረኝ። ሰንበለ ከተማ በዘንድሮ የ2013 የጥምቀት በዓል በቤተክርስቲያን የጸሎት ምህላ መዝሙር በማካሄድ በመጨረሻ ደግሞ የተባረከውን የጥምቀት ውሃ ወደ አማኞች በመርጨት ነው በተመለከቷቸው የቤተክርስቲያኖች እየተፈጸሙ በዓሉ በዓሉ በአደባባይ ሳይከበር በአጋ ቤተክርስቲያኖች ብቻ ሲከበር ነው የዋለው።
መልካም። ከመቀሌ ውጭ ያለውንስ የማወቅ የምረዳት እድል አግኝተ ይሆን? በቅርብ በሚገኙ ከተሞች ምን ይመስል ይሆን ያወቅ የተረዳው ነገር አለ?
ስልክ የሚሰራባቸው አካባቢዎች የሞከርኩት ወደ ራያ አካባቢ ወደ ገጠር አካባቢ የሚባል ራያ ደውዬ ነበር። እዛ አካባቢ በጠዋቱ እንቅስቃሴ እንደነበረ ጠዋቱ ቶሎ እቃዎቹ የተመለሰበት እንቅስቃሴ ታቦት ወጥቶ ወደ ማደሪያው ሂዶ አድሮ ተመልሶ ደግሞ ወደ ቤተክርስቲያኑ የተመለሰበት ሁኔታ ነበረ ብለውኛል። ማይጫው አካባቢ በዓሉ እንደተከበረ ሰምቻለሁ። ሌሎች የትግራይ አካባቢዎች ግን በአሁኑ ጊዜ ካለው ስልክ የሚሰራባቸው አካባቢዎች እኔ እስከማውቀውና ካለኝ ድረስ መቀለ እንዲሁም ወደ ራያ አካባቢ በተጨማሪም ወደ ምዕራብ ሰመራ አካባቢ ነው ስልክ የሚሰራው በክልሉ። ሌሎች አካባቢዎች ያሉበት ሁኔታ ለማወቅ አስቸጋሪ ነው ያለው።
መልካም። ሙልጌታ፣ ቀደም ብለህ በመቀሌ የሚገኙ ወጣቶች በዓሉ በሰላም እንዲያልፍ በገዛ ፈቃዳቸው ተሰባስበው ጸጥታ የማስከበር ስራ ውስጥ መሳተፋቸውን ገልጸህልኝ ነበረ። በአጠቃላይስ በአካባቢ ያለው የጸጥታ ሁኔታ ምን ይመስላል? የኑሮው ሁኔታ፣ የሰው የዕለት ውሎና አመሻሽ?
ባለፈው በዚህ ጉዳይ ላይ አውርተንበት ነበረ። ብዙም አዲስ የሚባል የለውም። መቀለ ከተማ ላይ የዕለት ተዕለት እንቅስቃሴው ህዝቡ የተኩስ ድምፅ እየሰማ አይደለም። በአሁኑ ጊዜ የባንክ፣ የመብራት፣ የስልክ አገልግሎቶች ተጀምረዋል። ትራንስፖርትም ወደ አንዳንድ አካባቢዎች አንዳንድ ጊዜ ይከፈታሉ፣ አንዳንድ ጊዜ ይዘጋሉ። እኔ ከተማ ውጭ ወደ ሌሎች አካባቢዎች ተንቀሳቅሼ መስራት የምችልበት እድል ብዙም የለኝም።
መልካም። ሙልጌታ ጽፋ፣ የመቀሌና አካባቢውን የጥምቀት በዓል አከባበር አስመልክቶ ነው ያገኘንህ። መልካም በዓል እንዲሆንልህ እመኛለሁ። አመሰግናለሁ ሙልጌታ።
አመሰግናለሁ ሙላ። መልካም በዓል።
አድማጮች፣ ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ወስደናል። የድሬዳዋ ዘጋቢያችን አዲስ ቸኩር ነው የተከታተለው። አዲስ፣ ስነ ስርዓቶቹ በተካሄዱባቸው አካባቢዎች አግኝቶ ያነጋገራቸው ምዕመናን ባለፈው ዓመት በድሬዳዋና ሐረር ተከስቶ የነበረውን ጥፋት የሚያስረሳ ትብብርና ወንድማማችነት አይተናል ማለታቸውን ጠቅሶ ነው ተከታዩን ያደረሰን።
በድሬዳዋ ባህረርና በጅጅጋ ከተሞች የከተራና ጥምቀት በዓል በድምቀትና በሰላም ተከብሯል። በ2011ና 2012 ዓመተ ምህረት በነበሩት ሁለት የጥምቀት በዓላት ግጭቶችን ላስተናገደችው ድሬዳዋ ይህ ምዕመናንን ያስደሰተ ነበር። የድሬዳዋ ደብረ ምሕረት ቅዱስ ሚካኤል ካቴድራል የመጽሐፍ መምህር የሆኑት መጋቢ አዲስ መምህር በቃሉ ደስታቸውን ከገለጹት መካከል ናቸው።
የዘንድሮ የጥምቀት በዓል እጅግ በጣም ደስ የሚል የኢትዮጵያ ቤተክርስቲያን ጎልታ የምትታይበት ትልቅ በዓል ነው። ይልቁንም ዘንድሮ ሰላሙ ተረጋግቶ በተለይ በከተማችን ጸጥታው በደንብ የተረጋጋ ነው። በዓሉም በድምቀት የተከበረበት ዓመት ነው። ድሬዳዋን የዘንድሮን የጥምቀት በዓል ልዩ የሚያደርገው በጣም የመስተዳድሩ አካላት ባደረጉት ቀና አስተሳሰብ ትልቁ መናኸሪያ ተፈቅዶ እዛው ታቦታቱ መናኸሪያው ላይ ወጥተው ህዝቡ ደስ ብሎት በልዩ ሁኔታ ክብሮ ህዝቡ ትልቅ በረከት የተቀበለበትና እንደው ደስታውን ወሰን የለውም ለደስታውና በጣም ደስ ብሎት ያከበረበት ዓመት ነው።
ዘንድሮ ለታቦታቱ ማደሪያ የተመረጠው መናኸሪያ በማጽዳትና በከተራው ለተም ለምዕመናን የታሸገው በማደል በኩል የቀፊራ አካባቢ ሙስሊሞች ጉልህ አስተዋጽኦ እንደነበራቸው ቪኦኤ ተመልክቷል። መጋቢ አዲስ መምህር በቃሉ ይህንኑ ያረጋግጣሉ።
ያለው የሀገሪቱ ገጽታ ይሄ ነው። ድሮ ያቆዩን አባቶቻችን በሰላም ተቻችሎ ሙስሊሙ ከክርስቲያኑ፣ ክርስቲያኑ ከሙስሊሙ አንድ ላይ ሆኖ በቃ ሰው መሆን ብቻ ነው በቂ ነው። እጅግ በጣም ደስ ያሰኝ ነበር የዘንድሮ የጥምቀት በዓል። ወጣቱ፣ ሙስሊሙ፣ ክርስቲያኑ ተባብሮ ባህረ ጥምቀቱን መናኸሪያውን ስናጸዳ ሙስሊሞችም ነበሩ ወንድሞች፣ በትራንስፖርት ያግዙ የነበሩት ሙስሊሞች ናቸው። እና በጣም ይሄን ነበር እኛ የምንፈልገው።
ቪኦኤ ያናገረው የድሬዳዋ ምዕመንም ተመሳሳይ ሀሳብ ነው ያለው።
ድሮ እንግዲያው አሁን ያሉት ነገሮች ጥሩ ይመስላሉ እና እስካሁን ድረስ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንደ በፊቶቹ አይደሉም። አሁን ሁላችንም እየተሳሰብን ነው። አሁን አንድ መሆናችንን እየገባን ያለን ይመስለኛል። እስካሁን ድረስ ጥሩ ነው።
በሐረርና በጅጅጋም በዓሉ በሰላም መከበሩን ያገኘነው መረጃ ያመለክታል። ባለፈው ዓመት በሐረር የከተራና ጥምቀት በዓል አከባበር ላይ ተፈጥሮ የነበረው ግጭት የበዓል አከባበሩን ያስተጓጎለ፣ ከሁለቱም ወገኖች በርካታ ንብረት ያወደመ እንዲሁም በርካታ የከተማ ነዋሪዎችንም ከመኖሪያቸው አፈናቀለ ነበር። የዘንድሮ አከባበር ግን እንደዛ አልነበረም። የክልሉ ርዕሰ መስተዳድር አቶ ወርዲን በድሪ ዋና አስተባባሪ በሆኑበትና አብዛኛው ሙስሊም በተሳተፈበት ዘመቻ የጥምቀተ ባህሩን ማደሪያ በማጽዳት የተጀመረው የቅድመ ዝግጅት ስራ በአመራሮቹ ገለጻ ብቁ የጸጥታ ዝግጅትም የተደረገበት ነበር። በዓሉም ያለምንም የጸጥታ ችግር በድምቀት ተከብሯል። ይህን አስመልክቶ ለመገናኛ ብዙሃን መግለጫ የሰጡት የምስራቅ ሐረርጌና የሶማሌ ክልል ሀገረ ስብከት ሊቀ ጳጳስና የሲኖዶስ አባል ብፁዕ አቡነ መቃሪዮስም የሐረሪና ኦሮሚያ ክልልን እንዲሁም ህዝበ ሙስሊሙን አመስግነዋል።
በምስራቅ ሐረርጌና በሐረር ከተማ የመጀመሪያ በዓል ነው ማለት ይቻላል። ሰላም የሰፈነበት፣ ፍቅር የሰፈነበት፣ ሙስሊምና ክርስቲያን በፍቅር ያከበረበት ቀን ስለሆነ ለሐረሪ ክልላዊ መንግስትና ለኦሮሚያ ክልል መስተዳድር ያለኝን አክብሮት ለመግለጽ እፈልጋለሁ። ፍቅርን፣ ሰላምን፣ አንድነትን ሐረር የሰላም ከተማ ናት፣ የፍቅር ከተማ ናት፣ የአንድነት ከተማ ናት። በመላው ዓለም ዙሪያ ያላችሁ ሐረር የሰላም ከተማ ሆናለችና እንኳን ደስ አላችሁ እላለሁ። ለሐረር ክልላዊ መንግስት፣ ለኦሮሚያ ክልላዊ መንግስት የተከበረ ምስጋናዬን እንድታቀርቡልኝ በእግዚአብሔር ስም አቀርባለሁ። ሀገራችን ሰላም እንድትሆን እንፈልጋለን። በተለይ ሐረርን ሰላም ስላደረጋችኋት ከልብ ነው የምናመሰግነው። ከዚህ የበለጠ የለም። ሙስሊሙ ክርስቲያኑ በፍቅር የኖሩበት ሀገር ነው። እኛም ለሙስሊሞቹ የመርዳት ኃላፊነት አለብን። ሁሉ ነገር ለሚደረገው እነሱ ለሚጠይቁ ጥያቄ ከጎናቸው ነን። እነሱ ከኛ ከጎናችን እንደሆኑ እኛም ከጎናችን እንሆናለን።
በሶማሌ ክልል ጅጅጋ ከተማ በዓሉ በሰላምና በድምቀት መከበሩ ነው የከተማ ነዋሪዎች የገለጹልን። ባለፈው ዓመት የጥምቀት አከባበሩን በድሬዳዋና በሐረር እንደነበረው ለመረበሽ ተሞክሮ በክልሉ የጸጥታ ኃይል እንደከሸፈ ያስታወሱት የክልሉ ነዋሪዎች በዘንድሮ አከባበር ግን ምንም አይነት የጸጥታ ስጋት አለማጋጠሙን የገለጹልን። በቆራሄ ዞን ቀብሬ ዳህር ከተማ የስራ ጉብኝት ላይ የሚገኙት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ካሉበት ሆኖ ለመገናኛ ብዙሃን በላኩት የመልካም ምኞት መግለጫ ህብረተሰቡ መጨናነቅን በመቀነስ ለኮሮና ቫይረስ ስርጭት መንስኤ እንዳይሆን መክረዋል። የሰላምና የመተሳሰብ አስፈላጊነትንም በመልእክታቸው አጉልተዋል። ይሁንና በጅጅጋም ሆነ በሐረርና ድሬዳዋ ከተሞች የነበረው አከባበር ኮቪድ-19 መኖሩን የረሳ የሚመስል ነበር። በትላንትናው ዕለት የድሬዳዋ አስተዳደር ከጠዋት ጀምሮ የድምጽ ማጉያ በተገጠመለት ተሽከርካሪ በከተማ በመዘዋወር ህዝበ ክርስቲያኑ ማስክ ለብሶ እንዲወጣ ቅስቀሳ ቢያደርግም እንደታሰበው ግን አልሆነም። በፖለቲከኞች በሃይማኖት መሪዎችም ሆነ በአብዛኛው ምዕመን የተደጋገመው ሀሳብ ግን በሃይማኖትና በብሔር ተከፋፍሎ መጋጨቱ ያስከፍለውን ዋጋ ግምት ውስጥ በማስገባት የምስራቅ ኢትዮጵያ ቀድሞ የሚታወቁበትን የፍቅርና የመተሳሰብ ስማቸውን ለመመለስ ጥረት ማድረግ እንዳለባቸው ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዛሬውን የጥምቀት በዓል አከባበር አስመልክቶ የመጨረሻው ቅንብር ደግሞ ከአስመራ የደረሰን ነው። የዘንድሮ የጥምቀት በዓል የኮሮና ቫይረስን ወረርሽኝ ታሳቢ ባደረገ መልኩ ቁጥራቸው የተወሰነ ብፁዓን ጳጳሳትና የሃይማኖት አባቶች ብቻ በተገኙበት ዛሬ ጥር 11 በአስመራ ከተማ በጥምቀተ ባህር በድምቀት ተከብሯል ይለናል የአስመራው ዘጋቢያችን ብርሃነ በርሄ። በስነ ስርዓቱም የተለያዩ የሃይማኖት ክንዋኔዎች መካሄዳቸውን የጥምቀት በዓል ምስጢረ ሥላሴ የተገለጸበትና የሰው ልጆች ኃጢአት የነጻበት ነው ሲሉ በዓሉን አስመልክተው ትምህርት የሰጡት መምህር ስምዖን በየነ መናገራቸውን ጠቅሶ ለአሜሪካ ድምጽ አስተያየታቸውን የሰጡ የበዓሉ ተሳታፊዎችን በየበኩላቸው የጥምቀት በዓል ትህትናና ፍቅር የምንማርበት በዓል ነው ማለታቸውን ገልጧል። ወደ ዘገባው።
በኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ተላላክ ከሚባሉት የአደባባይ በዓላት አንዱ የሆነው የጥምቀት በዓል ዛሬ ጥር 11 በአስመራ ጥምቀተ ባህር በድምቀት ተከብሯል። የዘንድሮ የጥምቀት በዓል የኮሮና ወረርሽኝ ስርጭትን ለመከላከል ብፁዓን ጳጳሳትና የሃይማኖት አባቶች ብቻ በተገኙበት ስነ ስርዓት ነው የተከበረው። ዛሬ ጠዋት የርዕሰ አድባራት ደብረጽዮን ቅድስት ማርያም ቤተክርስቲያን ታቦት የሁሉም የአስመራ ከተማ ገዳማትና ደብራትን በመወከል በሃይማኖት አባቶች ታጅቦ ወደ ጥምቀተ ባህር ከገባ በኋላ የተለያዩ ሃይማኖታዊ ስርዓቶች ተከናውኗል። በዓሉን አስመልክተው ትምህርት የሰጡት መምህር ስምዖን በየነ የጥምቀት በዓል የሰው ልጆች ኃጢአት የጸዳበት ቀን ነው ብለዋል። ይህ በዓል ምስጢረ ሥላሴ የተገለጸበትና ከስጋና ነፍሰ ደዌ እንዲሁም ኃጢአት ከመካከላችን የተፋቀበትና እዳችን የተሰረዘበት ዕለት ስለሆነች ነው ቤተክርስቲያን የምታከብረው ብለዋል። በመጨረሻም ጥምቀተ ባህሩ በብፁዓን ጳጳሳት በአራቱ ማዕዘናት ተባርኮ ከተረጨ በኋላ በዓሉ ተፈጽሟል። በበዓሉ ተገኝተው ለቪኦኤ አስተያየታቸውን የሰጡት ተሳታፊዎች በበኩላቸው በዓሉ ሃይማኖታዊ ስርዓቱን ጠብቆ መከበሩን ገልጸዋል።
ፍሊድ በለንዲ ማለት እምስቲ ደለ ሆነታት ናይ ኮሮናን ግን ብውሰድ ቁጥሪ ጥቦ ቆሮፍሽ ልብለካዩ ግን ደስ ልብለካ ሁሉ ትጋባት ኸይዲ እዩ።
የዛሬ ዓመት በዓል በኮሮና ቫይረስ ምክንያት ለጥቂት ተሳታፊዎች ብቻ መከበሩ ትንሽ ቅርብ ያሰኝም፣ ሃይማኖታዊ ስርዓቱን ጠብቆ መከበሩ በጣም ደስ ነው የሚለው። ሁሉም ምእመናን በያሉበት ሆነው ተከታትለውታል። እናቶችም በርቀት ልልታቸውን እያሰሙ በዓሉን አክብረውታል። በአጠቃላይ በዓሉ በአማረ ሁኔታ ነው የተከበረው፣ በጣም ደስ ይላል ብላለች። ሌላው የበዓሉ ተሳታፊ በበኩሉ የጥምቀት በዓል ከኢየሱስ ክርስቶስ ትህትናና ትዕግስትን የምንማርበት በዓል ነው ብለዋል።
እዚህ በዓል ምስል ሐለፈ እንኳ ቁርጥሪ ተበለ እዚህ ግን በዓል ካብ ጻሚ በቲ አገባብ ሰብ ተሐው ዘለው እንደተጠቀመ ብጽቦው ተባሕሉ።
በዓሉ በኮሮና ምክንያት ካለፉት ዓመታት የተለየ ቢሆንም የኮሮና ቫይረስ ጥንቃቄን በማድረግ በጥሩ ሁኔታ ነው የተከበረው። በበዓሉ ላይ በመገኘቴም በጣም ደስ ብሎኛል። በዓሉ ኢየሱስ ክርስቶስ ትህትና፣ ፍቅርና ትዕግስትን እንድንማር አርአያነቱን ያሳየበት ቀን ነው ብለዋል። በዚህ ዓመት በጥምቀት ዋዜማ ከተለያዩ ደብራትና ገዳማት የሚወጡ ታቦታት ወደ የጥምቀት ባህር የሚያደርጉት የአዳር ጉዞና ስነ ስርዓት በኮሮና ቫይረስ ምክንያት አልተካሄደም። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አዲስ ቸኮልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት ቀዳሚ ቅንብር ነው የምናልፈው። ከትምህርት ሚኒስቴር፣ ከዩኒቨርሲቲዎች፣ ከስራ ፈጣሪ ኮሚሽንና ከንግድና በጎ አድራጎት ድርጅቶች ጋር በመተባበር አሰሪና ወደፊት ሰራተኞች የሚሆኑትን ተመራቂ ተማሪዎች ለማገናኘት እንደሚሰራ ይገልጻል። ባለፈው ሳምንት ባቀረብነው የመጀመሪያው ክፍል ፕሮግራማችን ደረጃ ዳካም የተባለው ይሄው ድርጅት ሁለተኛውን የኢትዮጵያ የስራ አውደሪ ማዘጋጀቱንና እስከዛሬም ወደ 6000 የሚደርሱ ተማሪዎችን ለስራ ቅጥር ማብቃቱን መግለጹን ነበር ያሰማናችሁ። ለተመራቂ ተማሪዎች ለስራ ብቁና ዝግጁ የሚያደርጋቸውን ልዩ ስልጠና እንደሚሰጥም የደረጃ ዳካም ፕሮግራም ዳይሬክተር ወይዘሪት ሲሃማየለ ይናገራሉ። በተጨማሪም ኢትዮጵያ ውስጥ ስላለው የስራ አጥነት ችግር የሚናገሩት አላቸው። ሶስቱን የሚያነጋግረው ድርጅት ስታ ካለፈው ሳምንት የቀጠለውን ዝግጅቱን እንደሚከተለው አሰናድቷል።
ብሌን ደስታ ከቅድስት ማርያም ዩኒቨርሲቲ በአካውንቲንግ እና ፋይናንስ ተመራቂ ተማሪ ናት። ከመንግስትና ከግል ዩኒቨርሲቲዎች በየአመቱ ተመርቀው ይወጣሉ ከሚባሉት 300,000 ኢትዮጵያውያን ተማሪዎች መካከል አንዷ ናት። ስራ ማግኘት እጅግ በጣም ከባድ በመሆኑ እሷም እንደሌሎቹ ስራ ያፈላለገች መሆኑን ትናገራለች።
በጣም ብዙ ሰው ነው ያለው። በእኔ ፊልም በጣም ተመራጭ አለ። ነገር ግን ብዙ ስራ የለም። ስራዎች ለማግኘት ይከብዳል። ከቢለጠፍም አንዳንድ ጊዜ ሰው በሰው ይገባል፣ ከዛ ያመልጠናል ያ እድል።
ብሌን በእጇ የጨበጠችው ነገር ገና ባይኖርም ብዙም ተስፋ አልቆረጠችም። ለብቻዋ መሞከር ያቃታትም ከደረጃ ዳትካም በኩል ባገኘችው እገዛ እየሞከረች መሆኑን ትናገራለች።
እና ግን ደረጃ ላይ እነሱ ያመጣሉ ኢንተርቪው የሚደረገው አሁን ቅርብ ጊዜ ራሱ ተደውሎልኝ ከዳሽን ባንክ ኢንተርቪው አድርገውኝ ነበር። እና ያንን እድራችን በማግኘት በጣም ደስ ብሎኝ ነበር። ለምን እዚህም ቢኖር ያ ቢወጣም ማስታወቂያ የማግኘት እድላችን በጣም ብልጥ ያለ ነው በሚል ማለት ነው።
ምናሴ ሙላው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ሲሆን በቅርቡ ይመረቃል። እሱም እንደ ብሌን ለስራ ስምሪት የሚያበቃውን ልዩ ስልጠና የወሰደ መሆኑን ይናገራል።
እናሴ ሙላው እባላለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ ነኝ። ከአንድ ወር በኋላ ግራጁዌት አደርጋለሁ። ክረምት ላይ ደግሞ በደረጃ አክሴሌተር ፕሮግራም ላይ ትሬኒ ነበርኩኝ። ትሬን አድርጌ እዛ ላይ 8 ሞጁሎችን ሶፍት ስኪል ትሬኒንጎችን ወስጄ ግራጁዌት አድርጌያለሁ። አሁን ደግሞ ወደ ስራው ዓለም ለመቀላቀል የአንድ ወር ጊዜ እየጠበኩኝ እገኛለሁ ማለት ነው ትምህርት ለመጨረስ።
እሱም ሆኑ ብሌን ደስታ በስራ ገበያ ተወዳዳሪ የሚያደርጋቸውን የተለየ ስልጠና ፕሮግራም ማግኘታቸውን እንደሚከተለው ያስረዳል። ያለችውን የስራ ገበያ ለመሻማት የዚህ አይነቱ ስልጠናዎች ጉድለት ተጨማሪ ችግር መሆናቸውንም ምናሴ ይገልጻል።
ደረጃ አክሴሌተር ፕሮግራም ማለት ደረጃ አካዳሚ የሚባል አንድ ድርጅት አለ። በዛ ድርጅት ስር በማስተር ካርድ ፋውንዴሽን ስፖንሰርሺፕነት እና በጆብ ክሬሽን ኮሚሽን ወይም ደግሞ የስራ ፈጠራ ኮሚሽን ሀገራችን ውስጥ ባለ በመንግስት ባለ ድርጅት በሱ ሰርነት የሚሰራ ድርጅት ነው። ድርጅቱ ምንድነው የሚያደርገው? የሶፍት ስኪል ትሬኒንጎችን ወይም ደግሞ ስልጠናዎችን ነው የሚሰጠው። እነዚህ ስልጠናዎች ተማሪዎች ከተመረቁ በኋላ ልክ እንደ እኔ አዲስ ከዩኒቨርሲቲ የሚመረቁ ተማሪዎች ከተመረቁ በኋላ የስራው ገበያ ላይ ስራ ለማግኘት በጣም አስቸጋሪ ነው አሁን ባለንበት ሁኔታ። ይሄ ደግሞ የሚሆንበት ምክንያት ስልጠናዎች ስለሚያስፈልጉ ወይም ደግሞ ኖርማል ያሉት ቴክኒካል የሚባሉ ትምህርቶች በተጨማሪ ሶፍት ስኪል የሚባሉ ትሬኒንጎች እንደዚህ አይነት እውቀቶች ስለሌሉን ነው። በምን አይነት መንገድ ከአሰሪዎች ጋር መገናኘት እንችላለን? በምን አይነት መንገድ ስራዎች መፈለግ እንችላለን? በምን አይነት መንገድ ራሳችንን መግለጽና ራሳችንን ማውጣት እንችላለን? እንዴት ነው ፕላን እቅዶችን የምናወጣው? የስራ ጸባይን እንዴት ነው የምንረዳው? የሚሉ ነገሮችን በደንብ ግንዛቤው ባለመኖሩ ምክንያት ስራ ማግኘት ደግሞ የበለጠ አስቸጋሪ አድርገውታል እነዚህ ነገሮች። እና እነዚህ ነገሮች ላይ ፎከስ የሚያደርግ ወይም ትኩረትን የሚሰጥ ስልጠናዎችን የሚሰጥ ነው ደረጃ አካዳሚው ማለት ነው። እኔ በዛ ውስጥ ያለፍኩኝ እና ተጠቃሚ የሆንኩኝ ተማሪ ነኝ።
የስራ ፈላጊ ተመራቂ ተማሪዎች ጣጣ ግን በዚህ አያበቃም። በከፍተኛ ትምህርት ተቋማት ካጠናቀቋቸው ትምህርቶች በተጨማሪ ለስራ ዝግጁ የሚያደርጓቸውን ልዩ ስልጠናዎችንም ቢወስዱም የስራ ልምድ የሚጠይቁ ቀጣሪ ድርጅቶች ብዙ ናቸው። እንደ ደረጃ.com ገለጻ በተለይም 50 ከመቶ ቀጣሪ የሆኑት የመንግስት ድርጅቶች ብዙ ጊዜ ለክፍት ስራዎች በሚያወጡት ማስታወቂያ የተወሰኑ አመታትን የስራ ልምድ ይጠይቃሉ። አዳዲስ ተመራቂ ተማሪዎች ግን ያንን ማሟላት የሚችሉበት ሁኔታ አይኖርም። ይህን ሁኔታ ከመንግስት የስራ ፈጠራ ኮሚሽን ጋር በመነጋገር አሰራሩን እየተቀየረ መሆኑን ወይዘሪት ሲሃማየለ ይናገራሉ።
የመንግስት ተቋማት በእርግጥ መንግስት የወጣት ስራ ማጣት በጣም የሚያሳስበው አጀንዳ ነው በአሁኑ ሰዓት። ግን የመንግስት አሰራር ላይ ደግሞ ዜሮ ልምድ ያላቸውን ወጣቶች መቅጠር አልተለመደም፣ ወይም ደግሞ ህጋዊ የሲቪል ሰርቪስ ላይ የተጻፈ ስላልነበረ በጣም ከባድ ነበረ። ያው ወጣትን መቅጠር አለብን እንላለን፣ ግን ደግሞ ህጋችንና ወይም ፖሊሲያችን ደግሞ ድጋሚ ያፋርስብናል እና እሱንም ቻሌንጅ ያደረግንበት አካሄዶች አሉ። ከትምህርት ሚኒስቴር ጋር ፓርትነር አድርገን ለወጣቱ እድል መስጠት እንዳለበት አሰራር ባይሰጥ ግን በሶስት ወር ኢንተርንሽፕ ገብተው ማገልገል እንዲችሉ፣ ከዛም እሱ እንደ ልምድ ተቆጥሮ የተለያዩ ድርጅት መስሪያ ቤቶች በራሳቸው አሰራር እነዚህን ተማሪዎች የመጣን ልማድ ከ2018 የፈረንጆች አቆጣጠር ጀምሮ እየተለመደ ያለ አሰራር ሆኗል። የስራ እድል ፈጠና ኮሚሽን እንደተቋቋመ ይሄኛው አንድ ትልቅ ቻሌንጂንግ ፓርት እንደሆነ ትልቅ ተግዳሮት እንደሆነ በትኩረት ስንወያይበት የቆየ አጀንዳ ነበረ። ምክንያቱም 50% የሚሆኑ ስራዎች የሚወጡት ቀጣሪው የመንግስት ተቋማት የሆኑ ድርጅቶች ናቸው እና ይህንንም በመወያየት በአሁኑ ሰዓት የስራ እድል ፈጠራ ኮሚሽን በጣም ትልቁ ስራ እያገዘን ይገኛል። እነዚህን አሰራሮች እንዴት ወደ መሬት መውረድ የሚችሉበትን አሰራር እየተደረገ እነዚህ ተማሪዎች የተለያየ የስራ እድል እያገኙ ነው ያሉት። እንደውም አሁን ያው ኮቪድ ከመጣ ጀምሮ ይህ ስራ እንዳይቆም ተማሪዎች ጋር እየቤታቸው ነበሩ ያሉት፣ ትምህርት ማቁሞ ነበረ። ብዙ ተስፋ የሚያስቆርጥ የሆነበት ሰዓት ስለነበረ በማስተርካርድ ፋውንዴሽን ካገኘ ነው የገንዘብ ድጋፍ ለአምስት አመት እየረዱን ይገኛሉ። ይህ ስራችን ብዙውን ተማሪ እንዲደርስ እንዲሁም የእኛም ሪሶርስ ወይም ካፓሲቲ እንዲጨምር ብዙ እየረዱን ይገኛሉ። ሁሉም አሰራራቸውን አሁን ወደ ቨርቹዋል ቀይረን ወይም የመጀመሪያውን ኢትዮጵያ ውስጥ ምናባዊ የሆነ የስራ አውደሪ አዘጋጅተን በአሁኑ እንደውም አሁን ዲሴምበር ላይ ነው ያበቃ ነው። ከ20 ሺህ በላይ የሚሆኑ ተመራቂ ተማሪዎች በዚህ ተሳትፈው
የተለያዩ የስራ አፖርቹኒቲዎችን እያገኙበት ያለ ወቅት ነው ያለ ነው እና
አድማጮቻችን ከደረጃ ዳት ካም ፕሮግራም ዲሬክተር ወይዘሪት ሲያም አየለ ጋር የነበረን ቆይታ በዚህ አላበቃም። ሙሉን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ቀን።
ገረቡ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።